SBS 아마르냐.
ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ወርቁ አበራ በዶሰን ኮሌጅ የምጣኔ ሀብት ፕሮፌሰር፣ በአሁን ወቅት የኢትዮጵያ የምጣኔ ሀብት በአሳሳቢ ሁኔታ ላይ እንደሚገኝ በርካታ የዘርፉ ተመራማሪዎች ይናገራሉ። የሀገሪቷ የውጭ ምንዛሪ በአንዳንድ ታስቲክሶች እስከ 3.1 ቢሊዮን የውጭ ምንዛሪ ብቻ እንዳላት፣ ሌሎች ደግሞ ከዛም ያነሰ ነው ብለው የሚሉ አሉ። ከ29.6 ወይም እስከ 27% ያክሉ ኢትዮጵያውያን በቀን በ$2 ሂሳብ የሚኖሩ ናቸው። የሀገሪቷ የውጭ ምንዛሪ እዳም ከ12 እስከ 14 ቢሊዮን ዩኤስ ዶላር እንደደረሰ ይነገራል። እነዚህን እንደ ምሳሌ ነቅሶ በጥቅሉ የኢትዮጵያ የምጣኔ ሀብት ጤና በምን ሁኔታ ላይ ይገኛል ይላሉ?
በመጀመሪያ ድምፅ ለሰጠኝ አመሰግናለሁኝ። መንግስት ደግሞ ደጋግሞ እንደሚናገረው ኢኮኖሚው በማደግ ላይ ነው ይባላል። የመንግስትን ቁጥር በምንመለከትበት ጊዜ በመጠኑም ቢሆን እድገት መኖሩ የማይካድ ነገር ነው። ነገር ግን መገንዘብ ያለብን መንግስት የሚሰጠው የእድገት ቁጥር የተጋነነ ነው። ሌላ ቁጥሮ አይኤምኤፍ እንኳን የመንግስትን የሚሰጠውን መገንዘብ ሲመለከት የተጋነነ መሆኑን በመገንዘብ ቁጥሩን ቀነስ አድርጎ በ300-400 መቀነስ ነው የሚናገረው። በሌላ በኩል ደግሞ አንዳንድ ተቃዋሚ ኃይሎች በሀገሪቷ ውስጥ ምንም አይነት እድገት አልተደረገም የሚሉ ሰዎች አሉ። እድገት አለ አይካድም። ኢኮኖሚስቶች እንደሚሉት እድገትና ልማት አለ። እድገት ቁጥራዊ ነው፣ ኳንቲቴቲቭ ነው። ልማት ደግሞ ጥራታዊ ነው፣ ኳሊቴቲቭ ነው። እና ባለፉት 17 ዓመታት የምናየው ነገር ምንድን ነው? በሀገሪቷ ውስጥ መጠነኛ የሆነ እድገት ቢኖርም እኩላዊ የሆነ ልማት አልተካሄደም። በዛ ምክንያት ከእድገቱ ውጤት የተጠቀመው የህብረተሰብ ክፍል መጠነኛ በመሆኑ ለዚህ ነው እንግዲህ ባለፉት 3 ዓመታት ውስጥ ኢትዮጵያ ወደ አመፅ ውስጥ ልትገባ አይቻለችበት ዋና ምክንያት። ለማለት የፈለግኩት እንግዲህ ምንድን ነው፣ ጥራታዊ እድገት ወይም ልማት እኩላዊ በሆነ መንገድ ባለመከፋፈሉ ሀገር ውስጥ ችግር ተፈጠረ። ስለዚህ አንዳንድ ኢኮኖሚስቶች እንደሚሉት ምንድን ነው፣ ልማት ሁሉን አቀፍ ካልሆነ ችግር ሊፈጠር ይችላል። ልማት ማለት ፕሮፌሰር አማርቲያ ሴን እንደተናገሩት ነጻነት ነው። ነጻነት ከድህነት ከበሽታ ከችግር ከዛም አልፎ ተርፎ ደግሞ ከማህበራዊና ከፖለቲካዊ ጭቆና ነፃ መውጣት ልማት ማለት ሁሉን የሚያጠቃልል ነው። ስለዚህ እንግዲህ እድገትም ቢኖር ልማት ኢትዮጵያ ውስጥ ሊመጣ ባለመቻሉ የፖለቲካ ችግሮች ተፈጥረዋል ማለት ይቻላል። ቅድም የነሳሁትን ነጥብ መሰረት ለመስጠት ያህል ታስታውስ እንደሆነ ከጥቂት ወራት በፊት መቀሌ የህወሓት ስብሰባ ተደርጎ ነበር። እዛ ስብሰባ ላይ የቀረበው አንዱ ሂስ ምን ነበር? የክልሉ መንግስት ያልተደረገውን ተደረገ ብሎ ይናገር ነበር፣ የውሸት ስታቲስቲክስ ያቀርብ ነበር ብሎ ወስነው ነበር፣ ድምደማ አድርገው ነበር። ይህ ማለት እንግዲህ ምንድን ነው? ትግራይ ውስጥ የውሸት ስታቲስቲክስ ከቀረበ በሌላውም ክልል ውስጥ እንደዚሁ የውሸት ስታቲስቲክስ ይቀርባል ማለት ነው። ይሄ ችግር አለ። በሌላ በኩል እንግዲህ የሀገሪቷን አሁን ያነሳቸውን አንዳንድ ችግሮች የውጭ ምንዛሬ ማጠ የተለያዩ ምክንያቶች አሉ። በአንድ በኩል ምንድን ነው የውጭ ምንዛሬ ምንጩን መመልከት ይኖርብናል። ወደ ውጭ ደግሞ የሚላክበትን ምንጮችንም ማየት ያስፈልጋል። ያን ስንመለከት የውጭ ምንዛሬ ምንጩ ዋናው ኢትዮጵያ ወደ ውጭ የምትልካቸው የምትሸጣቸው እቃዎች ኤክስፖርት ናቸው። ያንን በሚመለከት የኢትዮጵያ መንግስት ሊያገኝ የሚገባውን ያህል ገንዘብ ሊያገኝ አልቻለም። ይህም የሆነበት ምንድን ነው? በመጀመሪያ ደረጃ እንደሚታወቀው በርከት ያሉ የኢትዮጵያ እቃዎች በደንብ በስርዓት መሸጥ ሲገባቸው ስመግል ሊሆኑ ይወጣሉ። ስለዚህ ኢትዮጵያ ልታገኝ የሚገባውን የውጭ ምንዛሪ ልታገኝ አልቻለችም ማለት ነው በዛ ምክንያት። ሌላው ደግሞ ህጋዊ በሆነ መንገድ ሆኖ እያለ አንዳንድ እቃዎች በቀጥታ ለመንግስት ሪፖርት ሳይደረጉ የሚላኩ በተለይም ወርቅ እንደሚመለከት በርከት ያሉ ኪሎግራሞች ለኢትዮጵያ ባንክ ሳይታወቅ ወደ ውጭ ይወጣ ነበር። በዚህ ምክንያት እንግዲህ የውጭ ምንዛሪ ወደ ኢትዮጵያ ሊገባው የሚችለው ቀንሷል ማለት ነው። በሌላው በኩል ደግሞ እንግዲህ የአይኤምኤፍና የወርልድ ባንክ ተጽዕኖ በመኖሩ በዛ ምክንያት የብር ዋጋ እንዲቀንስ ተደርጓል። እንደምናውቀው በጥቅምት አካባቢ ያንዱ የተደረገበት ዋና ምክንያት ምንድን ነው? የአይኤምኤፍና የወርልድ ባንክ አመለካከት የውጭ ምንዛሪ ዋጋ በሚቀንስበት ጊዜ ወደ ውጭ የሚሸጠው እቃ ዋጋው በዶላር ምንዛሪ ማለት ነው ስለሚቀንስ ኢትዮጵያ ውጭ በከቻሉ የውጭ ምንዛሪ ገቢ ልታመጣ ትችላለች የሚል አመለካከት አለ። ይህም ማለት ለምሳሌ 100 ኪሎ ግራም ቡና እንበል በ100 የኢትዮጵያ ብር ይሸጥ ከሆነ የብሩ ዋጋ 5 በሆነበት ጊዜ ያ 100 ኪሎ ግራም ወደ $4 ያወጣል ማለት ነው። አሁን ግን ዋጋው በሚቀንስበት ጊዜ እንበል $1.27 በሆነበት ጊዜ ያው 100 ኪሎ ግራሙ ቡና ወደ $3.7 ይሆናል ማለት ነው። በዚህ ምክንያት ኢትዮጵያ በርከት ያሉ እቃዎችን በመሸጥ ብዙ ገንዘብ ልታስመጣ ትችላለች፣ የውጭ ምንዛሬ ልታስመጣ ትችላለች የሚል አመለካከት አለ። ነገር ግን መገንዘብ ያለባቸው ምን ነበር? ኢትዮጵያ ወደ ውጭ የምትልካቸው እቃዎች ምርት ኢኮኖሚስቶች እንደሚሉት ፕራይስ ኢንኤላስቲክ ነው። ማለትም የቡና ዋጋ እንበል 50% ስለቀነሰ ቡና የሚገዙ ሰዎች 50% በላይ የሆነ ኪሎ ግራም ይጨምራሉ ማለት አይደለም። እና ስለዚህ ምንድን ነው እንግዲህ ሁለቱ ተወዳደረው የሚገባው ገቢ ቀንሳል ማለት ነው። እና አንዱ ምክንያት ይሄ ነው። ሌላው ደግሞ እንግዲህ ወደ ውጭ የሚወጣውን ገንዘብ ስንመለከት ታሳውስ እንደሆነ ዋሽንግተን ያለ አንድ ተቋም እንደገለጸው በአንድ አመት ብቻ ወደ 3.9 ቢሊዮን የአሜሪካን ዶላር ህጋዊ ባልሆነ መንገድ ከሀገሪቷ ይወጣ ነበር። ይሄም አለ እና እንግዲህ ስገምተው ምንድነው አሁን ባለው የፖለቲካ እንቅስቃሴ ምክንያት እርግጠኛ ነኝ በርከት ያለ የውጭ ምንዛሬ ከሀገሪቷ እየወጣ ነው። በተጨማሪ ደረጃ ደግሞ በኢትዮጵያ አቆጣጠር 2014 እና 2016 ኢትዮጵያ ዩሮ ቦንድ በመሸጥ ወለዱ ከፍተኛ በሆነ ቦንድ ተበድራለች እና ያም ብድር እየተከፈለ ነው ያለው። ስለዚህ በዚህ ምክንያት በርከት ያለው እዳ ወደ ግል እዳ በመሆኑ እንደል የዓለም ባንክ ወይም የአማራባን መንግስታዊ ምሽል ፋይናንስ እዳ ብዙ ጊዜ ወለዱ ዝቅተኛ ነው፣ 2% ነው። ዩሮ ቦንድ ወደ 7% ገደማ ነው እና ከፍተኛ ወለድ ስለነበር በዚህ ምክንያት ወደ ውጪ የሚከፈለው ገንዘብ እየጨመረ መጥቷል። በዚህ ምክንያት ነው እንግዲህ የውጭ ምንዛሪው ሊቀንስ የቻለው ይመስለኛል። ይሄ እነዚህ ናቸው ዋና ዋናዎቹ ምክንያቶች።
ስለዚህ ሲጠቃለል የኢትዮጵያ የምጣኔ ሀብት ደህንነት በአሁኑ ወቅት ምን ያህል አሳሳቢ ወይም አስጊ ደረጃ ላይ ይገኛል ብሎ መግለጽ ይቻላል?
ምንድን ነው እንግዲህ እስካሁን ድረስ ያየሁት መረጃ የሚያሳየው የፖለቲካ ችግርም እንቅስቃሴ ቢኖር አሁን ቢሆን ኢኮኖሚው እያደገ ነው ይባላል። ያለው ችግር ተብሎ የሚጠቀሰው ምንድን ነው? ኢኮኖሚው አለማደጉና ማደጉ ሳይሆን ቅድም እንዳልኩት የእድገቱ ወደ ልማት ይሄዳል አይሄድም፣ ማን ነው የሚጠቀመው ማን ነው የማይጠቀመው እንደ ጥያቄ ነው እንጂ አሁንም ቢሆን አይነት እና ወርልድ ባንክ እንደሚሉት እድገት እያለ ነው። ችግሩ ቅድም ያነሳ ነው በቂ የውጭ ምንዛሬ አለመኖሩ አንደኛ ችግር ነው። ሁለተኛው ችግር ደግሞ የሀገሪቷ የተበደረችው ዕዳ ከፍተኛ ደረጃ ላይ ደርሷል ይባላል። እና ይሄንን የውጭ ዕዳ ኢኮኖሚስቶች ሲተነትኑ ሁለት መለኪያዎች ያቀርባሉ። አንደኛው የውጭ ዕዳ ካለው ኢኮኖሚ ጋራ አማወዳደር ስንት በመቶ ያህል ይሆናል ከጂዲፒ ጋራ ሲወዳደር ማለት ነው። ያንን ስንመለከት ወደ 58% አካባቢ ነው። ከዛ ውስጥ 35% የሚሆነው የውጭ ዕዳ ነው፣ 23% የሚሆነው የውስጥ ዕዳ ነው። እንግዲህ ይሄንን ቁጥር ስንመለከት ይሄን ያህል አሳሳቢ አይደለም። ምክንያቱም አንዳንድ ሀገሮች በተለይ ያደጉ ሀገሮች ስንመለከት ያላቸው ዕዳ ከኢኮኖሚ አንጻር ስናየው ከዛ በላይ ሆኖ እናያለን፣ ከፍተኛ ነው። ለምሳሌ ቤልጅየምን ብንወስድ ወደ 150% ያህል ይሆናል። ጃፓንን ብንወስድ ወደ 100% ይሆናል። አሜሪካንን ብንመለከት ወደዛ አካባቢ እየመጣ ነው። ነገር ግን እንግዲህ እነዚህ ሀገሮችን እና ኢትዮጵያ ስንመለከት ምንድን ነው እነዚህ ሀገሮች እዳቸውን የመክፈል ችሎታ አላቸው። ስለዚህ ኢንቨስተርስ ሆኑ ወይም አበዳሪ ባንኮች እና መንግስታት ወይም ቦንድ የሚገዙ ሰዎች በእነዚህ ሀገሮች ላይ ጥርጣሬ አይኖራቸውም። ኢትዮጵያ ግን የመክፈል ችሎታዋ ዝቅ ያለ ነው። እና ሁለተኛው ኢኮኖሚስቶች የሚጠቀሙበት መለኪያ ምንድን ነው? የአገሪቷ የመክፈል ችሎታ ካላት ከውጭ ከምታስገባው ገንዘብ ጋራ ያለውን ልዩነት ያወዳድራሉ። እና ምንድን ነው የሚባለው? ዴት ሰርቪስ ቱ ኤክስፖርት ሬሾ። ያን ስንመለከት ብዙ ጊዜ ተቀባይ ነው የሚባለው ወደ 20% ያህል ሲሆን ነው። ነገር ግን የኢትዮጵያን ሁኔታ ስንመለከት ዴት ሰርቪስ ቱ ኤክስፖርት ሬሾ ወደ 22% ያህል ደርሷል። በዛ ምክንያት እንግዲህ ሀገሪቷ እዳዋን የመክፈል ችሎታዋ ዝቅተኛ ደረጃ ነው ያለው ማለት ነው። እና ይሄ አሳሳቢ ነው። አሁን ያለውን ሁኔታ ምን በይበልጥ ሊያባብሰው እንደሚችል ግልጽ ይሆናል። ምክንያቱም ቅድም እንዳልኩት ከውጭ ኢትዮጵያ የተበደረችው እዳ ወለዱ ከፍ ያለ ስለሆነ በዛው መጠን እዳውም ይጨምራል ማለት ነው። ስለዚህ ኢትዮጵያ እዳዋን መክፈል ችሎታዋ እየቀነሰ ይመጣል ማለት ነው።
ይህንን የውጭ ምንዛሪ እዳ ለመክፈል እና እንደዚሁም በሀገር ውስጥ ያለውን ጠቅላይ ሚኒስትር አብይን ለስልጣን ያበቃቸው የስራ አጥነትና ሌሎች ኢኮኖሚያዊ ቀውሶች ለመክላት ምን መደረግ አለበት ይላሉ? የተለያዩ ሁኔታዎች የተነገሩ ነው። በአሁኑ ወቅት እንደ አንድ አማራጭ መንገድ ተደርጎ የተወሰደው የህዝብ ንብረት የሆኑትን ልክ ኢትዮጵያ አየር መንገድ እና ቴሌኮሙኒኬሽን፣ ሌሎችም የባህር ማመላለሻት እንደዚሁም የባቡርና ብራት ኃይል መሳሰሉትን ለግል ባለሀብቶች ሽያጭ ማቅረቡ እንደ አንድ ብልሃት ተደርጎ ተወስዷል። ይህን በምን ይመለከቱታል? ጠቀሜታው እና ጉዳቱ እንዴት ይመዘናል?
በጣም ጥሩ አመሰግናለሁ። አዎ፣ አከራካሪ ጥያቄ ነው። ይህን ጥያቄ በሚመለከት በኢኮኖሚስቶች መካከል ሙሉ በሙሉ ስምምነት የለም። እኔ የሚመስለኝን አስተያየት ብሰጥ የትልቆቹ የመንግስት ኩባንያዎች እንዲያውም ሞኖፖሊች ናቸው። እነሱን ለግል ሀብት መሸጡ ለግል ባለሀብቶች መሸጡ የሚያመጣው ጥቅም ቢኖር እንኳን በጣም ጊዜያዊ ነው ብዬ ነው የማምነው። ዘለቀታዊ ሊሆን አይችልም። የተሰጡ አንዳንድ ምክንያቶች አሉ። ለምሳሌ አንደኛው የተጠቀሰው ምክንያት ምንድን ነው? ቅድም እንዳለው በሀገሪቷ ውስጥ የውጭ ምንዛሪ ችግር ስላለ ፕራይቬታይዝ ማድረጉ የውጭ ባለሀብቶችን ሊያመጣ ስለሚችል የሀገሪቷ ያለችበትን የውጭ ምንዛሪ ችግር ሊቀንስ ይችላል የሚል አስተያየት አለን። ነገር ግን ምንድነው መገንዘብ የሚገባን፣ እርግጥ ለመጀመሪያው ለጥቂት ጊዜ ያህል ሁኔታውን ሊያሻሽለው ይችል ይሆናል። ነገር ግን ከጥቂት ጊዜ በኋላ ባለሀብቶቹ ትርፋቸውን ሀገራቸው መላክ ስለሚችሉ መብት ስላላቸው ሊኖረው የሚችለው ጥቅም ምንድን ነው? አቃቅን ስንመለከተው መጥቀም ሳይሆን ጉዳት ነው የሚሆነው። ወደ ውጭ የሚላከው ገንዘብ እየበዛ ይላል ማለት ነው። ምሳሌ አንድ ግለሰብ 100 ብር ኢንቨስት ቢያደርግ እና ይህን 100 ብር በአምስት ዓመት ውስጥ ማግኘት ከቻለ ያ የገባው 100 ብር በአምስት ዓመት ውስጥ ይመለሳል ማለት ነው። ከዛ በኋላ እንግዲህ ከአምስት ዓመት በኋላ ያለው ወደ ውጭ የሚመጣ ገንዘብ ይሆናል ማለት ነው። አንድ ይሄ ነው። ሌላው ደግሞ መንግስት የበጀት ቀውስ ስላለበት ያንንም በገቢ ደረጃ ሊረዳው ይችላል የሚል አስተያየት አለ። ይሄንንም ቢሆን ቀረብ ብለን ስንመለከተው በመጀመሪያ ደረጃ ይሸጣሉ የተባሉት ኩባንያዎች ውስጥ መንግስት አሁንም ቢሆን ማጆሪቲ ሼር ሆልደር ነው የሚሆነው። ስለዚህ ከውጭ የሚመጡት ባለሀብቶች ኢንቨስት የሚያደርጉት ማይኖሪቲ ሼር ሆልደር ሆነው ነው ማለት ነው። አንድ ኢንቨስተር ወደ ውጭ ሀገር ሄዶ ኢንቨስት የሚያደርገው ትርፍ ለማግኘት ሲል ነው። በአሁኑ ጊዜ እንግዲህ ትኩረት የውጭ ሀገር ባለሀብቶች ትኩረት የሚሰጡት ኩባንያ የትኛው ነው ብንል የኢትዮጵያ አየር መንገድ ብቻ ነው። ሌሎቹ አክሳሪ ስለሆኑ አክሳሪ ኩባንያዎች ውስጥ ኢንቨስት ማድረግ የሚያዋጣ ነገር አይመስለኝም። ስለዚህ ሊመጣ የሚችለው እንግዲህ ገንዘብ በዛ አቅጣጫ ስመለከተው መጠነኛ ነው ማለት ነው። መንግስት ገቢውን ለመጨመር ከፈለገ እነዚህን ድርጅቶች ፕራይቬታይዝ ማድረግ ሳይሆን መንግስት ሊሰበስባቸው የሚችላቸውን መሰብሰብ የሚገባውን ያህል ያቻለበት ምክንያት ምንድን ብሎ በደንብ መተንተን አስፈላጊ ይመስለኛል። ከጥቂት ዓመታት በፊት የእንግሊዝ ሀገር እርዳታ ሰጪ ድርጅት ታክስ ሁኔታ በሚመለከት ኢትዮጵያ ውስጥ ጥናት አድርጎ በርከት ያሉ ኩባንያዎችና ትልቅ ሀብታሞች ታክስ እንደማይከፍሉ ትንተናው ይደመድማል። በኢትዮጵያ ውስጥ ታክስ ኢቬዥን ከፍተኛ ደረጃ ላይ እንደሆነ ይነገራል። የዚህም ዋናው ምክንያት እንግዲህ ሙስና ነው። ስለዚህ እንደ እኔ አስተያየት ምንድን ነው ትኩረቱ እንዴት መንግስት ባለሀብቶች እና ግለሰቦች መክፈል የሚገባቸውን ታክስ መሰብሰብ የሚችልበትን ዘዴ መፈለግ ነው እንጂ ፕራይቬታይዝ ማድረጉ ሊያመጣ የሚችለው ገቢ በጣም ዝቅተኛ ነው። ትኩረቱ እዛ ላይ መሆን አለበት እያምናለሁኝ። ሌላው ደግሞ እንግዲህ መገንዘብ ያለብን ምንድን ነው እነዚህ ድርጅቶች የኢኮኖሚ ዓላማ ብቻ ሳይሆን ማህበራዊ ዓላማም አላቸው። ለምሳሌ የኢትዮጵያን መብራት ኃይል ብንወስድ ይሄ ድርጅት በርከት ያለ ወጪ ወጥቶበታል። የኢኮኖሚ አስተዋጽኦ እያደረገ ነው። ከዛም አልፎ ተርፎ ደግሞ ማህበራዊ አስተዋጽኦም ሊያደርግ ይገባዋል። ይህም ማለት ምንድን ነው? መክፈል የማይችሉ የህብረተሰቡ ክፍሎች ካሉ ዋጋውን ዝቅ ማድረግ ይችላል። ኩባንያዎችን ይስፋፉ ከተፈለገ ዋጋውን ዝቅ ሊያደርግ ይችላል ለኩባንያዎች ማለት ነው፣ ለፋብሪካዎች። እና ያ በሚሆንበት ጊዜ እንግዲህ ፋብሪካዎች ይስፋፉ የስራ አጡ ቁጥር ይቀንሳል ማለት ነው፣ ወይም ስራ ይፈጠራል ማለት ነው። እና ስለዚህ ለማለት የምፈልገው ምንድን ነው፣ ትኩረቱ ሁል ጊዜ የኢኮኖሚ ብቻ ሳይሆን ማህበራዊም እንደ ማጥፋት ደግሞ ፖለቲካውም ሊሆን ስለሚችል እነዚህ ነገሮች መታየት ይኖርባቸዋል። እንግዲህ ደግሞ ተደጋግሞ የሚነገረው ነገር ምንድን ነው? የኢትዮጵያን አየር መንገድ እንኳን ሳይሆን የኢትዮጵያን መብራት ኃይል ወይም ኢትዮ ቴሌኮሙኒኬሽን ብንመለከት ኪሳራ ላይ ናቸው ያሉት። ፕሮዳክቲቪቲ ምርታዊነት ዝቅተኛ ደረጃ ላይ ነው ያለው ይባላል። እንግዲህ ይሄንን ችግር በፕራይቬታይዜሽን እንወጣለን ማለት ስህተት ነው። ለምን? የግል ሴክተሩን ስንመለከት ሁሉም የኩባንያ ፕሮዳክት ነው ማለት አይቻልም። ሁሉም የግል ኩባንያ ኤፊሽንት ነው ማለት አይቻልም። እና ብዙ ኩባንያዎች የከሰሩ በየጊዜው እንደሚከሱ እናውቃለን። ጥያቄው ምንድነው መሆን የሚገባው? እነዚህ ኩባንያዎች ምርታዊ ያልሆኑበት ምክንያት ምንድን ነው ብሎ መተንተን የሚያስፈልግ ይመስለኛል። እንደኔ አስተያየት ምንድን ነው፣ ማንኛውም ሰው እንደሚያውቀው እነዚህን ድርጅቶች የሚመሩ ሰዎች በብቃታቸው ነው ወይስ በፖለቲካ ታማኝነታቸው ነው የሚለው ጥያቄ በደንብ አድርጎ መታየት ይኖርበታል። ያ ከሆነ እንግዲህ እነዚህን ድርጅቶች የሚመሩ አመራርና እንበል የተለያዩ ዲቪዥን ኃላፊዎች የፖለቲካ ካድሬዎች ከሆኑ ምርታዊነት ያላደረገው ምክንያት የፖለቲካ ጥያቄ ነው ማለት ነው። ስለዚህ እነዚህን ድርጅቶች ፕራይቬታይዝ ስላደረግናቸው ምርታዊነታቸው ይቀጥላል ብሎ መደምደሙ ስህተት ነው የሚሆነው። ምክንያቱም ያለው ማኔጅመንት አሰራር እንደዛ ከሆነ እና አብዛኛውም ሰራተኛ ደግሞ የሚመረጠው በችሎታና በእውቀቱ ሳይሆን በፖለቲካ ካድሬ አባልነቱ ከሆነ ምርታዊነታቸው ጥያቄ ላይ ይወድቃል ማለት ነው።
የህዝብ ሀብትን ወደ ባለሀብቶች እጅ ከማዞሩ ባሻገር ሌላው አማራጭ ዱም የገበያ ኢኮኖሚ ባለበት ሀገሮች ውስጥ እንደሚሆነው ሁሉ የቀጥታ የውጭ መዋለ ንዋይ ፍሰት ነው ወይም ፎሪን ዳይሬክት ኢንቨስትመንት ኤፍዲአይ። ከዚህ አኳያስ በአሁን ወቅት ኢትዮጵያ ይህንን ለማስፋት ምን መደረግ ይገባዋል ይላሉ? ያለፈው በእርግጥ ብዙ ትርምስና ቀውስ ያለበት አሰራር ነው። አንዱም የሀገሪቷን ኢኮኖሚ ለማጠንከር እዳዎቹንም ለመክፈል አዲስ ስራ ፈጠራ እና የቴክኖሎጂም ማስተላለፍ ወደ ሀገሪቷ ውስጥ እንዲዘልቅ ለማድረግ ከዚህ አኳያ ምን መደረግ አለበት? የውጭ ምንዛሬ አፍሳሾችን ወደ ሀገር ውስጥ ስቦ ለማስገባት በየትኛው መስክስ ቢተኮር ነው የበለጠ ውጤታማ የሚሆነው ብለው ያስባሉ? በዚህ ላይስ በውጭ የሚኖሩ ኢትዮጵያና ትውልደ ኢትዮጵያውያን ሚና ምን ያክል አጋዥ ሊሆን ይችላል?
በጣም ጥሩ። ምንድነው አሁን ቅድም ላነሳለው ጥያቄ ኢትዮጵያ ውስጥ ምርታዊነትን ለማዳበር ከተፈለገ፣ ኢትዮጵያ ውስጥ ከውጭ ቴክኖሎጂ እንዲመጣ ከተፈለገ እንዳልከው ጥሩ ምንጭ ሊሆን የሚችለው ምንድነው ፎሬን ዳይሬክት ኢንቨስትመንት ነው። እና ፎሬን ዳይሬክት ኢንቨስትመንት በተለይም ደግሞ ከኢትዮጵያ ባለሀብቶች ጋራ፣ ከኢትዮጵያ የመንግስት ድርጅቶች ጋራ ጆይንት ቬንቸር በመፍጠር ስራ መፍጠር ይቻላል። ቴክኖሎጂን ትራንስፈር ማድረግ ይቻላል። እና የቻይናን እድገት ስንመለከት አንዱ የተጠቀሙበት ዘዴ ይሄ ነው። እንግዲህ የሚነሳው ጥያቄ ምንድን ነው፣ ፎሬን ዳይሬክት ኢንቨስትመንት ወደ ኢትዮጵያ ለማስመጣት ምን ነገሮች መሟላት አለባቸው የሚል ጥያቄ ሊነሳ ይችላል። በመጀመሪያ ደረጃ ምንድን ነው ግልጽ ለማንም ግልጽ የሚሆነው ነገር ኢንቨስትመንት የውጭም የውስጥ ወደ ኢትዮጵያ ውስጥ ኢንቨስትመንት እንዲኖር ከተፈለገ በመጀመሪያ ደረጃ ሰላምና መረጋጋት ያስፈልጋል። ሰላምና መረጋጋት ከሌለ ኢንቨስትመንት ሊሆን አይችልም። በአሁኑ ጊዜ ለምሳሌ ሲሪያ ውስጥ ኢንቨስት ያደረግ ሰው አይኖርም። ዋናው መሰረታዊ ጥያቄ ሰላምና ስታቢሊቲ መኖሩ አስፈላጊ ነው። ከዛ እንግዲህ ምንድን ነው መተኮር የሚገባቸው አካባቢዎች የሴክተርስ ምን ምን ናቸው ላልከው፣ መንግስት የወሰዳቸው አንዳንድ እርምጃዎች አሉ። እነሱ ጥቃቅን ኩባንያዎች ላይ ያተኮረ ነው። ልብስ መስራት፣ ጫማ መስራት፣ እነዚህ የመሳሰሉት እነዚህ ላይት ኢንዱስትሪስ ያላቸው የኢኮኖሚ ተጽዕኖ በጣም ዝቅተኛ ነው። በተለይም ደግሞ ሀብቱ ከውጭ ሀገር ስለሚመጣ እና ከተወሰነ ጊዜ በኋላ ትርፉ ወደ ውጭ ስለሚሄድ ወይም ኢትዮጵያ ውስጥ ኢንቨስት ስለማይደረግ በኢኮኖሚ ላይ ያለው ተጽዕኖ ዝቅተኛ ነው። አገሪቷ በኢኮኖሚክ ትራንስፎርሜሽን እንድታልፍ ከተፈለገ ትኩረት መሆን የሚገባው ምንድን ነው? ታላላቆቹ ሴክተሮች ሄቪ ኢንዱስትሪስ፣ ስቲል ኢንዱስትሪ፣ ብረታ ብረት፣ ኬሚካል የመሳሰሉት እነሱ ላይ ቀስ በቀስ ትኩረት ወደዛ መደረግ ይሄ አምናለሁኝ። ውጪ ያሉ ኢትዮጵያኖች ሊያደርጉት እንዲያደርጉት አስተዋጽኦ ምንድን ነው ላልከው፣ በእውነቱ በርከት ያለ አስተዋጽኦ ያሉ ኢትዮጵያንና ትውልድ ኢትዮጵያን ሊያደርጉ ይችላሉ። ቅድም እንዳልኩት ለኢንቨስትመንት ለሀገሪቷ ኢኮኖሚ እድገት ዋናው አመቺ ሆናቴ ሰላምና ስተብሊቲ በመሆኑ ለዛ ውጭ ያሉ ሀይሎችም አስተዋጽኦ ሊያደርጉ ይችላሉ። ጠቅላይ ሚኒስትሩ አሁን የወሰዳቸው እርምጃዎች አሉ። ሀገሪቷ በጥሩ አቅጣጫ በመሄድ ላይ ነው ያለችው። የእሳቸውን ጥሪ በመቀበል ድንበርነት ጥያቄ ላይ፣ በዲሞክራሲ እድገት ጥያቄ ላይ፣ በብሔሮች እኩልነት ጥያቄ ላይ ስምምነት ስላለ የሚደረገውን እንቅስቃሴ መደገፍ አስፈላጊ ይመስለኛል። ከዛም ቀጥሎ ደግሞ በመጠኑም ቢሆን እንግዲህ ኢትዮጵያ አንዳንድ እቃዎች በማምረት ላይ ትገኛለች እና አንዳንድ ሱቆች ውስጥ ለምሳሌ ሰሜን አሜሪካ ሜድ ኢን ኢትዮጵያ የሚል ጨርቃጨርቅ ይኖራል፣ ጫማ ይኖራል፣ ቦርሳ ይኖራል። እነዚህን በመግዛት መጠነኛ የሆነ አስተዋጽኦ ማድረግ ይችላሉ ኢትዮጵያኖች ማለት ነው። ሌላ ደግሞ ምንድን ነው፣ እስከ ቅርብ ጊዜ ድረስ ብዙዎቹ ኢትዮጵያኖች ያለውን ስርዓት በመቃወም ጎሳዊ ስርዓት ነው በማለት አገራቸውን እንኳን ለመጎብኘት የማይፈልጉ ኢትዮጵያኖች አሉ እና አሁን ሁኔታው በመቀየር ላይ ስላለ ወደ ሀገራቸው እየመጡ የሀገሩን ሁኔታ ለማየት ፎሬን ኤክስቼንጅ አብራው በማምጣት ሊረዱ ይችላሉ። ከዛ በተጨማሪ ደግሞ የሚቻል ከሆነ ኢትዮጵያውያን ሀገራችንን እንወዳለን። ብዙ ኢትዮጵያውያን ሀገራቸውን በሙያቸው ለመርዳት ፈቃደኛ ናቸው። ለምሳሌ እኔ በማውቀው ሙያ በፕሮፌሰርነት ብዙ ኢትዮጵያኖች አገራቸው ገብቶ ለማስተማር ፈቃደኛ ናቸው። ለተወሰነ ጊዜ ያህል፣ ለአንድ ወር፣ ለሁለት ወር፣ ለሁለት ሳምንት። እንደዚህ አይነቱ ስሜት ስላለ የተለያዩ ሙያ ያላቸው ኢትዮጵያኖች፣ ፕሮፌሰሮች፣ አስተማሪዎች፣ ሐኪሞች፣ ኢንጂነርስ፣ ነጋዴዎች ኢትዮጵያ ውስጥ እየመጡ አስተዋጽኦ ሊያደርጉ ይችላሉ እና እንግዲህ ይሄንን የሚያቀናባብር የመንግስት ተቋም ነገር ቢኖር በርከት ያለ አስተዋጽኦ ማድረግ ይቻላል ማለት ነው። በመጨረሻ ደረጃ ደግሞ ሊታሰብበት የሚገባው እንደሚመስለኝ አንዳንድ ሀገሮች በተለይ እስራኤልና ህንድ የዲያስፖራ ቦንድ ይሸጣሉ እና በዛ አካባቢ ያን በሚደረግበት ጊዜ ቅድም ያነሳነውን የውጭ ምንዛሬ ችግር ኢትዮጵያ በመጠኑም ልትወጣ ትችላለች ማለት ነው። የዲያስፖራ ቦንድ በሚሸጥበት ጊዜ ትውልድ ኢትዮጵያውያን አገራቸውን መርዳት ብቻ ሳይሆን እነርሱም ሊጠቀሙ ይችላሉ ማለት ነው። እንደምናውቀው በምዕራባውያን ሀገር ውስጥ አሁን ገንዘብ በምናስገባበት ጊዜ የሚከፈለው ወለድ በጣም ዝቅተኛ ነው። 0.5% ከፋይል 1.5% ያህል ነው። ነገር ግን የኢትዮጵያ መንግስት ለዩሮ ቦንድ የሚከፍለው ወለድ ወደ 7% ያህል ነው፣ 6.6% ነው። እና እንደዚህ አይነቱ ቦንድ ለኢትዮጵያውያን ቢቀርብ ኢትዮጵያውያን አገር የምንወድ ኢትዮጵያውያን አገር ወዳዶች ና አንዳንድ ጊዜ ስንሄድ ይሄድ ይላል። በዛ ምክንያት በርከት ያለ ገንዘብ መሰመንት ሬዝ ማድረግ ይቻላል እና በቅርቡ እንዳየሁት የኢትዮጵያ የገንዘብ ሚኒስቴር ባደረገው ጥናት መሰረት ወደ 4.6 ቢሊዮን ዩኤስ ዶላርስ ወደ ውስጥ እንደሚላክ ያሳያል ጥናቱ። ይህ እንግዲህ ምንድነው ህጋዊ በሆነ መንገድ በባንክ በኩል በመኒግራም በዌስተርን ዩኒየን የሚገባ ነው ማለት ነው። እና ደግሞ ሌላ ባልተመዘገበ በኩል የሚገባ እርግጠኛ ነኝ አለ። ሁለት እነዚህ ስትደምራቸው ቢያንስ ወደ 5 ቢሊዮን እስከ 6 ቢሊዮን ያህል ዩኤስ ዶላር ወደ ኢትዮጵያ ይገባል ማለት ነው። እና ይሄንን ወደ ዲያስፖራ ቦንድ ቢቀየር ኢትዮጵያኖች ተጠቅመው አገራቸውን ሊጠቅሙ ይችላሉ ማለት ነው። እና አንድ ሊጠናው የሚገባው ነጥብ ይሄ ይመስለኛል። ስለዚህ በእነዚህ አይነት መንገድ ኢትዮጵያኖች ውጭ ያሉ አገራቸውን ይችላሉ ብዬ ገምታለሁኝ።
ወርቁ አበራ በዶሰን ኮሌጅ የምጣኔ ሀብት ፕሮፌሰር፣ ስለ ቃለ ምልልሱ እናመሰግናለን።
እሺ፣ አመሰግናለሁ እንዲ ስለተኛ ፍቃሳን ይገስትልኝ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
ምን እንደሚያስቡ ይንገሩን። የኤስቢኤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር @sbsamharic ይከተሉን።